ስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት ራዲዮናችሁን ከፍታችሁ ወይ ከጎረቤቶቻችሁ ከጓደኞቻችሁ ወይንም ደግሞ ከቤተሰቦቻችሁ ጋር አንድ ላይ በመሰባሰብ ይህንን የራዲዮ መልእክታችንን ለማዳመጥ የቀረባችሁትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስም በእያላችሁበት ስፍራ ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። እንደምናመሻችሁ የተወደዳችሁ አድማጮች፣ በዛሬው ዝግጅታችን እንግዲህ እንደተለመደው የመዝሙር መጻሕፍት ጥናታችንን እንቀጥላለን ማለት ነው። ዛሬም እግዚአብሔር ደግሞ ለመንፈሳዊ ሕይወታችን የሚረባ እስከ ጉዟችን መጨረሻ ድረስ እርምጃችንን የሚያስተካክል መንፈሳዊ ስንቅ አለው። አዎ እግዚአብሔር በረከቱን ሲሰጥ ብዙ ጊዜ ደጋግመን እንደተናገርነው አይሳሳም። እስቲ የዛሬውን ዝግጅታችንን በዚህ ዝማሬ እንጀምር።
አንተ ለካገኘው በቀን ጀምሮ ያረከኝ አያልቅም ተነግሮ ቃላት አይገልጸው ቁጥር አይበቃው ስራካይ ወዳንተ ጆቼን ማርከኛል ተማርከው በፍቅር ሃይ ተሸልፈው ከፋድከኝ ፍጹም ከልቤ አነሳው ወዳንተ ጆቼ።
ለዝማሪው እግዚአብሔር ይክበር ይመስገን። እስቲ አብረን በጸጋ ዙፋኑ ፊት እንቅረብ በጸሎት።
ክብርና ምስጋና የሚገባ እግዚአብሔር አባታችንና አምላካችን ሆይ፣ ስለዛሬው ጥበቃ፣ ስለዛሬው ቸርነትህና ምህረትህ እናመሰግንሃለን። ጌታ ሆይ፣ እጅህን ባትዘረጋልን ኖሮ በምህረት አይኖች ባትመለከተን ኖሮ ይህኔ በጠፋን ነበረ። ጌታዬና አምላኬ ሆይ፣ ዛሬ ደግሞ በብዙ ሁኔታ ውስጥ እነሆ ስንለፋ፣ ስንደክም፣ ስንወጣ፣ ስንወርድ፣ ስንደምርና ስንቀንስ ውለናል። አቤቱ አባቴና አምላኬ ሆይ፣ ሁላችንንም ደግሞ አንተ አልጣልከንም። በሸለቆ ያለውንም በአባትነት ዐይኖች አይታል። በተራራም ላይ ሲዘምር ሲፈነጥዝ የዋለውንም በአንተ ጌታዬ ሆይ ሲደሰት ሲደገፍ የዋለውንም ተመልክታል። ጠፋ ወየው፣ በየት በኩል ልውጣ፣ ምን ይሻለኛል፣ ዘመድ ርቆኛል፣ እግዚአብሔርም ትቶኛል፣ የነፍሴ ጌታና አለኝታ ኢየሱስ ክርስቶስ ርቆኛል፣ ብቻዬን ቀረው ያለችውንም ነፍስ አንተ አልጣልካትም። አቤቱ ጌታዬና አባቴ ሆይ፣ በዘመናት ሁሉ አንተን የተደገፉ በጭንቀታቸው፣ በመከራቸው፣ በችግራቸው፣ በውጣ ውረዳቸው ሁሉ አልጣልካቸውም። ዛሬም ደግሞ የምትሞቀን፣ ዛሬም ደግሞ የምትጠጋጋን፣ ዛሬም ደግሞ እግዚአብሔር አባታችን ሆይ እንባችንና ሰቆቃችንን ሁሉ የምትጋራ አንተ ብቻ ነህ። ጌታ ሆይ እጅግ አድርገን እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። እነሆ ይቺ ነፍስ ዛሬም ወደ አንተ ትጣራለች። እግዚአብሔር ሆይ ተለመነን። እግዚአብሔር ሆይ ጸሎታችንን ስማ። በቀረው የሕይወታችን ዘመን እርምጃችንን ከአንተ ጋር አሳምረን ጌታዬ ሆይ በጎ ፈቃድህን የምናገለግል ባሪያዎች አድርገን እንድትሠራን ደግሞ እንጸልያለን። በዚህ ሰዓት ይህ የሚናገረን ቃልህ ይህ እግዚአብሔር ሆይ የምንማረው ቃልህ በእውነት እግዚአብሔር አምላካችን ሆይ እያንዳንዱን ድካማችንና በደላችንን አስወግዶ በፊትህ ደግሞ እግዚአብሔር ሆይ የተሰራን ሆነን 30ና 60 100 ፍሬዎች የምናፈራልህ ባሪያዎች ያደርገን ዘንድ እግዚአብሔር ሆይ ነው ራሳችንን በፊትህ ጣልን። በዚህ ጊዜ መንፈስ ቅዱስ እያንዳንዳችንን እግዚአብሔር ሆይ ሰራን ዘንድ አሁንም እንለምናሃለን። ቀሪውን ሰዓታችንን ባርክልን። ይህንን ጸሎታችንን ስለሰማ እግዚአብሔር ሆይ ልመናችን መቅደስህን ጥሶ በፊትህ ስለከበረ ክብር ምስጋና ለአንተ ይሁን። ጌታችን በመድኃኒታችን በኢየሱስ ክርስቶስ ባከበርከው ባንድ ልጅህ ስም ዛሬ እንግዲህ አብረን የምንመለከተው የጥናታችን የመጀመሪያው ክፍል መዝሙር 79 ይሆናል ማለት ነው። እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መዝሙር 79ን አውጡ። ወዳጆች የዚህ የመዝሙር 79 አብይ ሐሳቡ በታላቁ መከራ ጊዜ የእስራኤል ሁኔታ የሚል ይሆናል። ፈጠን ፈጠን ይያላችሁ ጻፉ። በታላቁ መከራ ጊዜ የእስራኤል ሁኔታ የሚለው ሐሳብ የመዝሙር 79 አብይ ወይም ደግሞ ጭብጥ መልእክት ነው ማለት ነው። ውድ የፕሮግራማችን ተከታታዮች ባለፈው መዝሙር 78 ጥናታችን ማለትም በትላንትናው ምሽት ክፍለ ጊዜ ጥናታችን የእስራኤል ሕዝብ በእግዚአብሔር ላይ ስለማጉረምረማቸው መመልከታችን ይታወሳል። እግዚአብሔር ለነዚህ የማያመሰግኑ ነገር ግን ቸርነቱን ይያዩ ፈጥነው በመርሳት ለሚያጉረምርሙና እግዚአብሔርን ለሚያሙ ሕዝቦች ልዩ ፍቅር እንዳለው ተመልክተን ነበር። በእነርሱ ሕይወት የተንጸባረቀው ይህ ያለመታመን ስሜት ዛሬም በያብያተ ክርስቲያናት ውስጥ እንዳለ ሊወገድም እንደሚገባው በመግለጽ መልእክታችንን ማጠቃለላችን ይታወሳል። ይህ መዝሙር የጸሎት መዝሙር ነው። መዝሙር 79 ማለቴ ነው። ታዲያ ጸሎቱ ለኔ ወይም ላንተ ሳይሆን ወገኔ ሆይ ለእስራኤል ሕዝብ ለእግዚአብሔር ሰዎች የተደረገ ጸሎት ነው። ለምን ብትሉ በታላቁ የመከራ ጊዜ በከባድ ፈተና ውስጥ ስለሚያልፉ ያም ፈተና እየመጣ ስለሆነ ነው። አሳፍ ታላቅ መዝሙረኛ ነው። ምናልባትም እነዚህን መዝሙሮች በቅደም ተከተል አስተካክሎ ያስቀመጣቸው እርሱ ሳይሆን አይቀርም። ይሄኛውም የርሱ መዝሙር ነው። መዝሙር 79 ማለቴ ነው። አሳፍ ዳዊት በኖረበት ዘመን የነበረ ሰው ምናልባትም የርሱ ረዳት ማለት የሥራ አጋሩ ሊሆን ይችላል ብዬ አምናለሁ። እስቲ ቁጥር 1ን እንመልከት። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ፣ ኢየሩሳሌምንም እንደ መደብ አደረጓት ይላል። ምንም እንኳ ይህ መዝሙር በተጻፈበት ጊዜ የሩቅ ትንቢታዊ አዝማሚያ ቢኖረውም በተጓዳኝ የናቡከደነጾር ሠራዊት ኢየሩሳሌምን መክበቡን እንዲሁም ባቢሎናውያን ይሁዳን ወደ ምርኮ ማጋዛቸውንም የሚጨምር ነው። መዝሙሩ በመቃባውያን ዘመን የደረሰውንም ከባድ ጥፋት ይመለከታል። መቃባውያን ምንድናቸው ትሉኝ ይሆናል። መቃባውያን በግሪክ አገዛዝ ጊዜ ወይም ዘመን በእግዚአብሔር መቅደስ ላይ እየተሰራ የነበረውን የአሕዛብ ርኩሰት በመቃወም ተሐድሶ ለማምጣት የታገሉ ሰዎች ናቸው። ይሁን እንጂ ይህ ትንቢት ወገኖቼ ሙሉ ፍጻሜ የሚያገኘው በታላቁ መከራ ጊዜ ነው። ከባቢሎን ምርኮ በፊት አንዳንድ አሰተኛ ነቢያት በሕዝቡ መካከል እየተነሱ መጪው ምርኮና ጥፋት የእግዚአብሔር ፈቃድ አይደለም ይሉ ነበር። ያም ሆነ ይህ አሰተኞቹ ነቢያት ይህቺ ከተማ በጠላት እጅ አልፋ አትሰጥም፣ ሕዝቡን በምርኮ ወደ ባዕድ አገር አይጋዝም ብለው ቢናገሩም ከተማይቱም በባቢሎናውያን እጅ መውደቁ አልቀረም። ሕዝቡም ወደማይፈልገው አገር በምርኮ ተጋዘ። በጠላት እጅ አይፈርስም ብሎ የተነበዩለት መቅደስም ፈረሰ። ከተማይቱም ቀደም ብዬ እንደጠቀስኩላችሁ ኢየሩሳሌም ናት። ሕዝቡም ሌላ ሳይሆን የእስራኤል ልጆች ነበሩ። ይህ ሁኔታ ወዳጆቼ የተፈጸመው አንድ ጊዜ ብቻ አልነበረም። ደግሞ ደጋግሞ የተፈጸመ ችግር ነበር። ችግሩም ህዝቡ ወደ አምላኩ በጩኸት እንዲማጠን አደረገው። መቅደሱም ሆነ የመገናኛው ድንኳን የሁሉም ነገርም ብርት ወይም ማዕከል እንደነበር እናስተውላለን። ይህ የመዝሙር ክፍል መዝሙር 79 ማለቴ ነው ከሶስተኛው የሙሴ መጽሐፍት ወይም ከዘሌዋውያን ጋር የተያያዘ ነው። ለምን ብትሉኝ ማዕከል የሚያደርገው የመገናኛውን ድንኳን ወይም ኋላ የታነጸውን የሰለሞንን ቤተ መቅደስ ስለሆነ ነው። ቁጥር 2ን ተመልከቱ። የባሪያዎችንም በድኖች ለሰማይ ወፎች መብላ አደረጉ፣ የጻድቃንንም ሥጋ ለምድራራዊ ይትላል። ይህን አስፈሪ የሕዝብ ልቂት ለመቀበል ለእስራኤላውያን ከባድ ነበር። በሕዝቡ ላይ ያስከፊ ሁኔታ እንዲፈጸም እግዚአብሔር ለምን ፈቀደ? ሐሰተኛ ነቢያት ሕዝቡ ለሚያነሳው ይህን መሰል ጥያቄ የሚሰጡት መልስ በእግዚአብሔር ሕዝብ ላይ እንዲህ ሊሆን አይችልም በማለት እውነተኛውን ትንቢት በመቃረን ነበር። በእነዚህ ሐሰተኛ ነቢያት የሐሰት ትንቢት ምክንያት እንደ ኤርምያስ ያለ እውነተኛ የእግዚአብሔር ነቢያት ከሽብር ፈጣሪ ጎራ ውስጥ እንዲፈረጁ አድርጓቸው ነበር። እስራኤላውያንም ከመጣብን ችግር እግዚአብሔር ለምን ሊከላከልልን አልቻለም በማለት ግራ ተጋብተው ነበር። ይህ ጥያቄ የዚያኛው ትውልድ ብቻ ሆኖ አልቀረም፣ ዛሬም ያለው ትውልድ ጥያቄውን በመደጋገም ያነሳዋል። በአዶልፍ ሂትለር አርመንያዊ ጭፍጨፋ የተነሳ ብዙ አይሁዶች ከእምነት ይልቅ ወደ ክህደት አዘን ብለው ነበር። በእርግጥ ይህንን ነገር ለመቀበል በጣም ይከብዳቸዋል። እነዚህ ሰዎች የመዝሙረኛውን አይነት ጥያቄ በልባቸው ሞልቶ ሊሆን ይችላል። ከዚያ በፊት ግን እነዚህ መሠረታዊ ጥያቄዎች ለማንሳት እንገደዳለን። እነርሱ ለእግዚአብሔር ታማኞች ነበሩን የሚለው መሠረታዊና ዋነኛ ጥያቄ ነው። ከእግዚአብሔር ጋር እንደገና ኅብረታቸውን ለማደስስ ወስነዋልን የሚለውም ሁለተኛ ጥያቄ ሆኖ ይቀርባል። መሲሁን ለመቀበል ልባቸው ተዘጋጅቷልን የሚለውም ደግሞ ሌላኛው መሠረታዊ ጥያቄ ነው። ወደ ጌታ ኢየሱስ ለመመለስስ ወስነዋልን የሚልም አራተኛው ሌላ ተጨማሪ ጥያቄ ይሆናል ማለት ነው። እንግዲህ ለነዚህ ሁሉ መሠረታዊ ጥያቄዎች መልሱ በፍጹም አይደለም የሚል ይሆናል። እግዚአብሔር ባለፈው ዘመን የራሱን ሕዝብ እንደቀጣ በዘመናችንም ሕዝቡን ይቀጣል። በቤተ ክርስቲያን ውስጥ የእግዚአብሔር ቅጣት ይመጣል። ወደፊት ደግሞ እጅግ እየጨመረ እንደሚሄድ ይሰማኛል። ፍርድ በዓለም ሕዝብ ላይ ይመጣል። ከነዚህ ቁጥሮች የሕዝቡን የተማጽኖ ጩኸት እንመልከት። ቁጥር 5ን ተመልከቱ። አቤቱ እስከ መቼ ለዘላለም ትቆጣል? ቅናትህም እንደ እሳት ይነዳል ይላል። እነዚህ አይሁዶች ወደ እግዚአብሔር የሚጮሁት እንደዚህ እያሉ ነው። እግዚአብሔር ሆይ ይህ እስከ መቼ ነው? የምትቆጣውስ ለዘላለም ነውን? ቅናትስ እንደ እሳት ሲነድ ይኖራልን? ይላል። የሚቀጥለው ቁጥር ምሕረት ከእግዚአብሔር ፈልገው እንደሚጮሁ ይነግረናል። ቁጥር 8ን ተመልከቱ። ጸሎታቸው ወዳጆቼ በጣም ግልጽ ነው። የቀድሞ በደላችንን አታስብብን ነው የሚሉት ሕዝቡ። ታዲያ እግዚአብሔር ይህን በደል እንዴት ነው ጠርጎ ጠራርጎ በማስወገድ ሊረሳው የሚችለው? ይህ መሆን የሚችለው በክርስቶስ ሞት ብቻ ነው። ክርስቶስ ከተገፋ አይሁድ ይሁን አሕዛብ፣ ሀብታም ይሁን ድሃ፣ ባሪያ ይሁን ነጻ፣ ልብ በሉ ወገኖቼ፣ ወንድ ይሁን ሴት፣ ጥቁር ይሁን ነጭ፣ ጠይም ይሁን ቢጫ፣ ፍርድ አይቀሬ ነው። በቃ ከዚህም በላይ አክዬ ባልናገር መልካም ነው። ወዳጄ ሆይ ሁለት አማራጮች አሉ። እነርሱም በፍርድ ወይም በመዋጀት አምላክህን መገናኘት አይቀርም። ስለዚህ እርሱን ለመገናኘት ትዘጋጁ ዘንድ በዚህች ምሽት በጌታ ስም ታምኜ ወገኖቼ ወደ ጸጋው ዙፋኑ እናንተ ጌታን ያልተቀበላችሁትን ወገኖች ጋብዛችኋለሁ። ይህ መዝሙር ይህን የመሰለ ታላቅ ምስጋና በማቅረብ ይደመደማል። እኛ ሕዝብህ ግን የማሰማሪያህን በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅ ምስጋናን እንናገራለን ይላል። ቁጥር 13 በሚመጣው የክርስቶስ መንግሥት ሐዘናቸው ይወገዳል፣ እንባቸውም ለዘላለም ይታበሳል። ስለዚህ ለልጅ ልጅ ምስጋናን ለእግዚአብሔር ያቀርባሉ። አሜን፣ ሃሌሉያ። ወዳጆቼ ይህ መልእክት ወይም ጥናታችን በእውነት ያንዳንዳችን እንደባረከን ባለሙሉ ተስፋ ነኝ። አሁን ደግሞ ቀጥለን የምንመለከተው የመዝሙር 80 ጥናት ይሆናል ማለት ነው። የዚህ የመዝሙር 80 አብይ ሐሳቡ ወደ እስራኤል ጠባቂ የቀረበ ጸሎት የሚል ይሆናል። ልብ በሉ፣ የመዝሙር 80 አብይ ሐሳቡ ወደ እስራኤል ጠባቂ የቀረበ ጸሎት የሚል ይሆናል። ፈጠን ፈጠን ይያላችሁ ነጥቦቹን ያዙ። ውድ ወገኖቼ በመዝሙር 79 ጥናታችን አሁን ባጠናቀቅነው ውስጥ ማለቴ ነው፣ በታላቁ መከራ ጊዜ እስራኤላውያን ከመደርስባቸው ስቃይ የተነሳ በብርቱ ወደ እግዚአብሔር እንደሚጮሁ፣ ከጥፋት እንዲያድናቸው እግዚአብሔርን እንደሚማጸኑ፣ በጥፋታቸው በመጸጸት ንስሐ እንደሚገቡና በፍጻሜውም እግዚአብሔር መከራቸውን በማስወገድባቸው እንደሚያብስና እንደሚጎበኛቸው፣ እነርሱም ለእግዚአብሔር የሚገባውን አምልኮ ክብርና ምስጋና እንደሚሰጡ ተመልክተናል። አው እንደ ተባረካችሁበት እግዚአብሔርም ደግሞ ታላቁም ነገርን በልባችሁ ጽላት እንደ ጻፈላችሁ ባለሙሉ ተስፋ ነኝ። በዚህም በመዝሙር 80 ውስጥ ደግሞ ለኔም ሆነ ለእናንተ እግዚአብሔር ሳይናገር አያልፍም። በእነዚህ ተከታታይ መዝሙሮች ውስጥ የማያቋርጥ የትምህርት ፍሰትና የትንቢት እድገትን እንመለከታለን። ከዕብራይስጥ ወደ ግሪክ የተተረጎመው ስፔቱጀንት የተባለው የመጽሐፍ ቅዱስ ህትም በስፋት የተከሰው ነገር አለ። ይህን ስፔቱጀንት የተባለውን ህትም ያዘጋጁት ሰዎች ይህን መዝሙር በኋለኛው ዘመን ፍጻሜ ከሚያገኙት ትንቢታዊ መጽሐፍ ትረፍ መድበውታል። ያም ሆነ ይህ መዝሙሩ የዳዊት አጋር የነበረው ያሳፍ መዝሙር እንደሆነ ግልጽ ነው። የተጻፈው በዳዊት ዘመነ መንግስት ጊዜ እንደሆነ እናውቃለን። ይህ መዝሙር 80 ማለቴ ነው። ይህ መዝሙር መሲሁን ጌታ ኢየሱስ ክርስቶስን የሚገልጽ ስለሆነ ልብ በሉ፣ መዝሙር 80 መሲሁን ጌታ ኢየሱስ ክርስቶስን የሚገልጽ ስለሆነ ልዩ ውበት አለው። መዝሙሩ መሲሁ የእስራኤል ጠባቂ ህዝቡን እንዲመራ የቀረበ የምልጃ ጸሎት ነው። እስቲ ለመረጃ ያክል ቁጥር 1ን እንመልከት። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ ይላል። የእስራኤል ጠባቂ የሚለው አገላለጽ ማንን ያመለክታል ብላችሁ ታስባላችሁ? ያገላለጽ ወገኖቼ ጌታ ኢየሱስን እንጂ ሌላን ነገር የሚያመለክት አይደለም። በዚህ መዝሙር ውስጥ እረኛና በጎቹን ጎን ለጎን እንመለከታለን። ዮሴፍን እንደ መንጋ የምትመራ የሚለው አገላለጽ ደግሞ የሚያመለክተው 12ቱ የእስራኤል ነገዶች እግዚአብሔር የሰጣቸውን የተስፋይቱን ምድር ለመውረስ በምድረ በዳ ያደረጉትን ጉዞ ያመለክታል። እግዚአብሔር የእስራኤል ጠባቂ መሪያቸው ነበር። ኢያሱ ሥጋ የለበሰ የሰው መሪ ነው። ይህ ሰው አመራሩን በስኬታማነት መፈጸም የቻለው ከሰራዊት ጌታ ከእግዚአብሔር አመራር ስር በመገዛት ነበር። ስለዚህ ቀደም ሲል በመገናኛው ድንኳን ቅድስተ ቅዱሳን እየወረደ ሕዝቡን ይገናኝ የነበረው የሰራዊት ጌታ እግዚአብሔር መዝሙረኛው እንዲህ በማለት ሲማጠነው እናያለን። ቁጥር 2ን ተመልከቱ። በኤፍሬምና በቢንያምም በምናሴም ኃይልህን አንሳ እኛንም ለማዳንና አይላል። እንዴት ደስ ይላል! ኤፍሬም ቢንያምና ምናሴ በዚህ መዝሙር ውስጥ ለምን ተጠቀሱ? የዚህ ጥያቄ መልስ በዘኍልቍ ምዕራፍ 2 ኦሪት ዘኍልቍ ምዕራፍ 2 ቁጥር 17 እስከ 24 በስፋት ተጠቅሶ እናገኛለን። ጊዜ ሲኖራችሁ በኋላ ይህንን ስፍራ ተመልከቱ። ኦሪት ዘኍልቍ ምዕራፍ 2 ከቁጥር 17 እስከ 24 ያለውን ስፍራ በኋላ ተመልከቱ። ይህንን ክፍል በምታነቡበት ጊዜ እነዚህ ነገዶች የመገናኛውን ድንኳን ዙሪያውን ከበው እንደ ሰፈሩ እንመለከታለን። እንዲሁም እነዚህ ሦስት ነገዶች እስራኤላውያን ከሰፈሩበት ተነስተው ጉዞ ሲጀምሩ ከታቦቱ ኋላ በመከተል የመጀመሪያዎቹ እንዲሆኑ ታዘው ነበር። የእግዚአብሔር ማደሪያ የሆነው ታቦት እግዚአብሔር በርሱ ላይ ሆኖ እስራኤልን የመራቸውን ማለቴ ነው። ቀደም ሲል እግዚአብሔር በምድረ በዳ እንደመራቸውና ተጽናንተው እንደሄዱ አሁን ደግሞ ችግር ከፊት ለፊታቸው በመጋረጥ ሲመራቸውና ያለን አቤቱ መልሰን ፊትህንም አብራ እኛም እንድናለን ይላል። ቁጥር 3 ደግሞ ይህ ቁጥር በዚህ መዝሙር ውስጥ 3 ቦታ ማለት ቁጥር 3 ቁጥር 7 እና ቁጥር 19 ላይ እንደ መዝሙር አዝማች ተደጋግሞ እናየዋለን። ከቁጥር 4 እስከ 6 ያሉት ያዘን የንግርግሮ የልብ ስብራት መግለጫ ክፍል ነው። ወዳጆቼ እግዚአብሔር በሕዝቡ ልበ ደንዳናነት ስለተቆጣ የሕዝቡን ጸሎት ለመመለስ ፈቃደኛ እንዳልሆነ መዝሙረኛው ተረድቶታል። ስለዚህ የእንባ እንጀራን ትመግበናል፣ እንባም በስፍር ታጠጣናል ይላል። ቁጥር 5ን ይመለከቷል። በእግዚአብሔር ቃል ውስጥ ይህ የተለመደ ቁጥር ነው። እግዚአብሔር ለሕዝቡ እንባ እንደ እንጀራ ሰጣቸው። ቀኑን ሁሉ እንባ ምግባቸው ነበር። ታዲያ ይህ እንባ ምን ይመስለናል? ይህ እንባ የመከራ እንባ ነው። የእስራኤል ልጆች የተሰቃዩትን ያክል የተሰቃየ ሕዝብ ከሰማይ በታች የለም። ይሁን እንጂ በዚህ ፈታኝ መከራ ውስጥ በእግዚአብሔር ጸጋ ማለፍ ይችላል። እንደ አይሁዶች ሌሎች ምዝቦች በዚህ ከባድ መከራ ውስጥ ቢያልፉ ኖሮ ከምድር ገጽ በጠፉ ነበር። እስራኤላውያን የእንባን እንጀራ የተመገቡት ለምን ያህል ጊዜ ነው? ወገኖቼ በመቶ ለሚቆጠሩ ዓመታት ነበር። ግን ለምን ትሉኝ ይሆናል? መልሱ ሩቅ አያስኬድም። እስራኤል ጠባቂዋን እግዚአብሔርን ስለገፋች ነው። ልብ በሉ፣ እስራኤላውያን የእንባን እንጀራ የተመገቡት እግዚአብሔር አምላካቸውን ታዳጊያቸውን ስለገፉት ነው። ቁጥር 7 ደግሞ እንዲህ ይላል፣ የሠራዊት አምላክ አቤቱ መልሰን ፊትህንም አብራ እኛም እንድናለን ይላል። ፊትህን አብራ የሚለው አገላለጽ የማንን ፊት የሚመለከት ይመስለናል? ያለ ጥርጥር የመሲሁን የጌታ ኢየሱስን ፊት ማለቱ ነው። እስቲ ሌላ ጎላ ብሎ የሚታይ ጥቅስ ደግሞ እንመልከት። ቁጥር 8ን ተመልከቱ። ከግብጽ የወይን ግንድ አመጣ፣ አሕዛብን አባረረ፣ እርሷንም ተከለ ይላል። እግዚአብሔር እስራኤልን ከግብጽ ባርነት ነጻ በማውጣት አምላክ የለሽውን ሕዝብ ከፍልስጤም ምድር አባሮ እስራኤልን በምትኩ ተከለ። እስራኤል የእግዚአብሔር ምርጥ የወይን ግንድ ነች። ይህች የእግዚአብሔር የወይን ግንድ የሆነችው እስራኤል መቅደስ ሠርታ እግዚአብሔርን ለማምለክ ነበር። ይሁን እንጂ በአካሄዷ ከእግዚአብሔር ጋር ባለመስማማት በሕንፃ መቅደስ ስትኩራራ እግዚአብሔር የተመካችሁበት መቅደስ ይፈርሳል፣ እናንተም ወደ ባዕድ ምድር በምርኮ ትሄዳላችሁ ተብለው በመለኮት ተነገራቸው። ግን ለምን? እግዚአብሔርን የማያውቁ ሕዝቦች ጀርባቸውን ለእግዚአብሔር እንደ ሰጡ ዐይነት ይህች የእግዚአብሔር ምርጥ የወይን ሐረግ እስራኤልም ለጠባቂዋ ጀርባዋን ስለ ሰጠች ነው። በእስራኤል ላይ የእግዚአብሔር ቅጣት የጠነከረበት ምክንያት ከሌሎቹ አሕዛብ ይልቅ እግዚአብሔር ራሱን የገለጠላት የተሻለ ዕድል የሰጣት ይልቁንም በሚታይ መቅደስ በመካከሏ በመቀመጥ ነበር። ቁጥር 9 ደግሞ የሚናገረው እግዚአብሔር ከግብጽ ምድር አምጥቶ በተስፋይቱ ምድር ስለ ተከላት የወይን ሐረግ ስለ እስራኤል ነው። ቁጥር 17ን ተመልከቱ። ለአንተ ባጸናው በሰው ልጅ ላይ በቀኝ ሰው ላይ እጅ ትሁን ይላል። ወዳጆቼ በእግዚአብሔር ቀኝ ኃይል አለ። ታዲያ በእግዚአብሔር ቀኝ ያለው ማን ይመስላችኋል? እሱም የእስራኤል መሲህ ወይም ጠባቂ ነው። በጣም ግልጽ ላድርግላችሁና ጌታ ኢየሱስ ክርስቶስ ማለቴ ነው። ወደ ዘፍጥረት ምዕራፍ 35 ስንመጣ ራሔል ወደ ቤተልሔም በሚወስደው መንገድ ላይ ሁለተኛ ልጇን ቢንያምን ስትወልድ የሚያትተውን ክፍል እናነባለን። ቢንያም ሕፃን ነው። ነገር ግን እርሷ ቢንያም ብላ አልጠራችውም፣ እናትየው ማለቴ ነው። ነገር ግን ያንን ጨቅላ ሕፃን በመውለድ ላይ እያለች ገና በዐይኗ ስትመለከተው ቢኒኦኒ ብላ ጠራችው። የቃሉ ትርጉም የመከራዬ ልጅ ማለት ነው። ነገር ግን ያዕቆብ ቢንያምን ትኩር ብሎ ሲያየው እነዚያ ድንቡሽቡሽ ዐይኖቹ ቁርጥ የሚወዳትን ራሔልን ይመስሉ ነበር። ወዲያውኑ ያዕቆብ የለም፣ ልጁ ቢንዮኒ ብለን አንጠራውም፣ ነገር ግን ቢንያም ብለን እንጠራዋለን ሲል የልቡን ሐሳብ ገለጸላት። ይህን ያለበት ምክንያት ቢንያም ማለት የቀኜ ልጅ የሚል ትርጉም ስለ ነበረው ነው። ልብ በሉ፣ ቢንያም ማለት የቀኜ ልጅ የሚል ትርጉም ስለ ነበረ ነው። ቢንያም ጭንቀታችንን ለመሸከም ወደ ምድር የመጣ የጌታ ኢየሱስ ክርስቶስ ምሳሌ ነው። ጌታ ኢየሱስ አሁን በሰማይ በግርማው ቀኝ ተቀምጧል። አብም ስለ እርሱ እንዲህ አለ፣ ጠላቶችን የእግርህ መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አንድ ቀን ከተቀመጠበት ከዚያ የክብር ስፍራ በታላቅ ክብር ታጅቦ ወደዚህች ምድር ጌታችን ይመጣል። አሜን። ማራናታ ቶሎና። ሃሌሉያ! እግዚአብሔር ስለዚህ ይክበር ይመስገን። ወዳጆቼ ይህ በጣም የሚያስደንቅ ልዩ መዝሙር ነው አይደለምን? ጌታ ይባርካችሁ። አሁን ደግሞ ከዚህ በመቀጠል የመዝሙር 81ን ትምህርት አብረን እንመለከታለን ማለት ነው። የመዝሙሩ አብይ ሐሳብ የነጻነት ዝማሬ የሚል ይሆናል። ፈጠን ፈጠን እያላችሁ ጻፉ። የመዝሙር 81 አብይ ሐሳቡ የነጻነት ዝማሬ የሚል ነው። ይህ መዝሙር ከርሱ ከቀደሙት ሌሎች መዝሙሮች ጋር የተያያዘ ነው። በሌላ አነጋገር እነዚህ መዝሙራት ተያዥነት ያላቸው ተከታታይ ታሪኮች ናቸው። የቀደሙት መዝሙራት ለክርስቲያኖች ማለት አሁን ላለነው አማኞች የተደረጉ ጸሎቶች ሳይሆኑ በዘመኑ መጨረሻ በያዕቆብ ላይ ለሚደርሰው ታላቅ መከራ የቀረቡ የምልጃ ጸሎቶች ናቸው። በዚህ ዘመን ላለነው ወገኖች የሚያስፈልገን ጸሎት አሜን ጌታ ኢየሱስ ሆይና የሚል ነው። ራእይ ምዕራፍ 22 ቁጥር 1 ተመልከቱ። እንዲሁም አሁን ባለንበት ሰዓት ቃሉን እንዲያበራልን በቃሉ እንድንኖር ጸጋ እንዲሰጠንልን እንጠይቀው ያስፈልጋል። ቀደም ብዬ በርዕሱ እንደጠቀስኩት ይህ ዝማሬ የድል ብስራት ወይም የነጻነት ዝማሬ ነው። የሚጀምረው ትልቅ ምስጋና ወይም ውዳሴን በማቅረብ ነው። መዝሙሩ የመዘምራን አለቃ በሆነው በአሳፍ የቀረበ ውብ የነጻነት ዝማሬ ነው። እንዲህ ይላል፣ በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን በከፍተኛው ባላችን ቀን መለከትን ንፉ፣ ለእስራኤል ሥርዓቱ ነውና ያዕቆብም አምላክ ፍርድ ይላል። ከቁጥር 1 እስከ 4 ያለውን ስፍራ መመልከት ይቻላል። የዚህ ምንባብ ቁልፍ ቃል በመባቻ ቀን መለከትን ንፉ የሚለው እንደሆነ አስባለሁ። ይህ የዋዜማ ቀን ምን አይነት ቀን ነው? አዲስ ሙሉ ጨረቃ የምትወጣበት ወይም ቅድመ ድል ቀን ማለት ነው። የጽድቅ ፀሐይ በክንፎቿ ጥላ ፈውስን ይዛ ፍንትው ከማለቷ በፊት የድል ብስራት ነጋሪዋ ሙሉ ጨረቃ የደስታን ዜና ይዛ በጠራው ሰማይ ላይ ፏህ ብላ ትወጣለች። ይህም የማዳኑ ብስራት ነጋሪ ናት ማለት ነው። እርሷን ተከትሎ መሲሁ ሊያድናቸው ይመጣል። ይህ መዝሙር ወገኖቼ የዳስ በዓልን ውበት በተላበሰ ሁኔታ የሚገለጽ ግሩም ዝማሬ ነው። እስራኤላውያን በዓመቱ መጀመሪያ የሚያከብሯቸው አራት በዓላት አላቸው። እነርሱም የቂጣ በዓል ወይም ፋሲካ፣ በዓለ ሃምሳ ወይም ጴንጠቆስጤ፣ የመከር በዓልና የዳስ በዓል የሚባሉት ናቸው። ይህ መዝሙር የዳስ በዓልን ወይም በሌላ አጠራር የመለከት በዓል የሚባለውን ይገልጻል። ለእስራኤል ሥርዓቱ ነውና ያዕቆብም አምላክ ፍርድ ይላል። ኦ ያ ቀን ምን አይነት ታላቅ ቀን መሰላችሁ! በርግጥ ወገኖቼ ታላቅ የድል ቀን ነው። ፍጻሜውም ገና ወደፊት ነው። ሃሌሉያ! ከቁጥር 8 እስከ 9 ያለውን ስፍራ ደግሞ ብትመለከቱ እግዚአብሔር ያለፈውን ዘመን ሲያስታውሳቸው ታያላችሁ። ኦ እግዚአብሔር ያለፈውን ዘመን ወዳጆቼ እንድንረሳ ፈጽሞ አይፈልግም። መዝሙር 81 ቁጥር 10 ደግሞ ተመልከቱ። ይህ መዝሙር ወዳጆቼ ለእስራኤላውያን የቃል ኪዳን መዝሙር ነው። በዚያ መልኩ ብቻ ተገንዝበን ከተውነው የምንማረው ነገር አይኖረንም። ነገር ግን በጥልቀት ተገንዝበን ከተረዳነው ለእኛ ትልቅ መንፈሳዊ ትምህርት ይዟል። እግዚአብሔር እኔን በግብጽ ውስጥ አልመራኝም፣ ይልቁንም ከኃጢአት አዳነኝ እንጂ። ግብጽ የምን ምሳሌ ናት? ግብጽ የዚህ ዓለም ምሳሌ ናት። ቁጥር 11 ተመልክተን የዚህ ምሽት የመጨረሻው ጥቅሳችን እናደርጋለን ማለት ነው። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላደመጠኝም ይላል። በሌላ አነጋገር እስራኤል ያለ እኔ ብቻውን ሆነዋል፣ ወይም እኔን ትተዋል ወይም አጥተዋል ማለቱ ነው። እስካሁንም ወደ እግዚአብሔር አልተመለሱም። እግዚአብሔርን ባለመከተል ረገድ በአረቦችና አሁን ያለው የእስራኤል ሁኔታ ምንም ልዩነት የለውም። ወይም በተስፋይቱ ምድር በእስራኤልና እግዚአብሔርን በማወቅ በማይመላለሰው በኢትዮጵያ ምድር መካከል የጎላ ልዩነት የለም። እንደ እውነቱ ከሆነ ወገኖቼ ኢትዮጵያ በአስከፊ መንፈሳዊ ሁኔታ ውስጥ ትገኛለች። ስለዚህ ዓለም በምን አይነት ሁኔታ ውስጥ እየተጓዘች እንደሆነ የምታየው ነገር ይነግረናል። በገጠመን አሰቃቂ ውድቀት ምክንያት እኛ ይህም ትውልድ ማቅ ለብሰን አመድ ላይ ተቀምጠን ወደ እግዚአብሔር በተመለስን ነበር። ወዳጆቼ የኢትዮጵያ ሕዝብ ልክ እንደ አንድ ሰው ፈጽሞ በንስሐ ወደ እግዚአብሔር መመለስ አለበት ላለው ጌታ ይባርካችሁ። ትምህርቴን አጠናቀቅሁ። እግዚአብሔር ደግሞ በዚህች ምሽት ቁርበታችሁ ባረፈበት ባልጋችሁ ላይ በዚያ ሌሊቱን ሁሉ ተገናኝቷችሁ ይባርካችሁ ላለው። አስተያየት ወይም ጥያቄ ካላችሁ ደብዳቤ ጻፉልን። ደህና ደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።